ሰብአዊ ክብረቱን ለማስመለስ የተቸገረና የሚሰቃይ ሰውን መሸኘት ያስፈልጋል። ሪሰሊካና ጳጳሳት ቅዱስ አባታችን ሪሰሊካና ጳጳሳት ፍራንቺስኮስ ትናንትና ማክሲኞ መስከረም 9 ቀን 2010 ዓ.ም ምህረት በቅድስት ማር ሰባሰረጉት መስዋዕት ቅዳሴ ዓለማችን በተለያዩ ምክንያቶች በስቃይ በሚገኙ ሰዎች ሞልታለች። ጌታ ለነዚህ ሰዎች የምንራራለት ጸጋ እንዲሰጠንና ጎናቸው ሆነን በእጃቸው አንስተን ጌታ ወደ መደበላቸው የክብር ቦታ እንድንሸኛቸው እንዲረዳን እንጸልይ ሲሉ ስለዋንኛው የክርስቲያን ምግባረ ሰናይ ሰብከዋል። የላቲኑ ስርዓት አምልኮ በመተከተል ካቶሊካዊት ቤተክርስቲያን ትናንትና የተነበበው ወንጌል ከሉቃስ ወንጌል ምዕራፍ 7 የተወሰደ ሲሆን ናይን በሚባል መንደር የምትኖር የነበረች አንዲት መበለት ሴት አንዲያ ልጅዋ ሞቶባት ወደ ቀብር ሲሄዱ ጌታ ኢየሱስም ማንም ሰው ሳይጠይቀው ሁኔታው አይቶ ለሴቲቱም ስላዘነላት ሬሳውን ተሸክመው ለመቅበር ይጓዙ የነበሩትን አቁሞ የወጣቱን ሬሳ በመንካት አንተ ጎበዝ ተነስ እልሃለሁ ባለው ጊዜ ልጁ ከሞት ተነስቶ መናገር እንደጀመረና ጌታ ኢየሱስም ልጁን ለእናቱ እንደሰጣት የሚገልጥ ክፍል ነበር። በፍጻሜው ላይ በወንጌሉ ትረካ እንደሚለን ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስተዋል ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰግኑ የሚል ክፍል ነበር። ቅዱስነታቸው በታሪኩ ተመርኩዘው ምስኪኖች በመጽሐፍ ቅዱስ በብዙ ቦታዎች የምናገኛቸው ትውክልታቸውም በእግዚአብሔር ሆኖ በበጎ ሰዎች አማካኝነት እንደሚረዳቸው በማሳሰብ እነኚህ ምስኪኖች በተለይ በብሉይ ኪዳን የምናገኛቸው መበለቶች፣ እናት አባት የሌላቸው እጓለማውቶች፣ ስደተኞች እና የማይታወቁ እንግዶች እንደነበሩ ገልጠዋል። በብዙ የመጽሐፍ ቅዱስ ገጾችም እነኚህን ወገኖች የሚረዱ በማኅበረሰቡ ቦታ እንዲኖራቸው አድራ የሚሉ አንቀጾች አሉ። ኢየሱስም በአይነ ልቦናው ስለሚመለከት ነገሮችን በዝርዝር ለማየትና ለመረዳት ይችላል። አንድን ነገር አይቶ ለመረዳትና የሚያስፈልገውን እርዳታ ለማቅረብ የሚያንቀሳቅስ ስሜት ርኅራሄ ይባላል። ይህም የልብ ስሜት ነው። ከሆድ የሚነሳና ሁሉን የሚያስተጋባት ስሜት ነው። ሆደ ባባ እንደሚለው ለማለት ነው። ይህ ሁኔታ በቃል ብቻ ምስኪን እንዴት ሲያሳዝናል ብሎ የሚታለፍ ሳይሆን ወደ ድርጊት የሚገፋፋና በሁኔታው ለመሳተፍና አንድ አበርክቶ ለማድረግ ወደፊት የሚያራምድ ነው። ይህም ርኅራሄ ይባላል። በወንጌል ታሪክ ያለው እውነታም ኢየሱስ አንዲት መበለትና አንዲያ ልጅዋን ያያል። ልቡም ይነካል። ምናልባት የሆነ ሰው አባ የዚህ አይነት ሁኔታዎች በየዕለቱ የሚከናወኑ የሕይወት ክፍል በመሆናቸው ኢየሱስ በተናጠል ከመመልከት ይልቅ ለምን በቦታው ለነበረው በብዙ ሺህ የሚቆጠር ሕዝብ አልተቸገረም? ለምን እነሱን አላስተማረም? ብሎ ሊጠይቀን ይችላል። ነገር ግን ኢየሱስ በቦታው ከመነበረው ብዙ ሕዝብ የዛች መበለትና አንዲያ ልጅዋ ሁኔታ አሳሰበው። ቅድሚያም ለዛ ጉዳይ ሰጠ። ሆዱ ባባ፣ ልቡም ወደዛ ዘነበለ፣ ራራ። ርኅራኄ ሲባልም መቅረብና መሸኘትን ያመለክታል። ብዙ ነገሮች እናያለን። ማየትና ቀረብ ብሎ መርዳትም የተለያዩ ነገሮች ናቸው። ወደ ሁኔታው ቀረብ ብሎ በእጅ መንካት እንጂ በሩቅ መመልከት አይደለም። ኢየሱስ በመጀመሪያ በሁኔታው ልቡ እንደተነካ እንዳዘነ ሲመለከት፣ በሁለተኛው ደረጃ ደግሞ ቀረብ ብሎ ሬሳውን እንደነካ፣ በሦስተኛው ደረጃ ደግሞ ብሉ ደህና ሁኑ ብሎ አይደለም ይሄደው። አንተ ጎበዝ ተነስ እልሃለሁ ብሎ ታላቁን ከሙታን የማንሳት ተአምር ፈጽሞ ልጁን ለእናቱ ያስረክባል፣ ለእናቱ ይሰጣል። ስለዚህ ሦስት ቃላት አሉ። ራራ ወይም አዘነ አንዱ ሲሆን፣ ቀረበ ነካ የሚሉ ሁለተኛው ሲሆኑ፣ ሦስተኛው ደግሞ ሰጠ የሚሉ ቃላት ሁሉን ይገልጣሉ። እግዚአብሔር የሰው ልጅን ለማዳን ያደረገውም ልክ እንዲህ ነበር። እግዚአብሔር ለሰው ልጅ ራራለት፣ በአንድያ ልጁም ቅርብ ሆነለት፣ የነበረንን የእግዚአብሔር ልጆች የመሆን ክብር ዳግም ሰጠን፣ በዚህም ሁላችን እንደገና ተፈጠርን ሲሉ የእግዚአብሔር ርኅራኄ ምን ያህል ታላቅ መሆኑን ገልጠዋል። በመጨረሻም ወደ አድማጮች መለስ ይሉና ምን ያስተምረናል፣ እኛስ ምን እናድርግ በሚል አመለካከት በዐይናቸው ከቃኙ በኋላ የኢየሱስ ምሳሌ ተከትሎ እርሱ እንዳደረገው ማድረግ፣ ከሩቅ መርዳት ሳይሆን ወደ ተቸገሩ ቀረብ ብሎ መንካት፣ መሸኘትና አስፈላጊውን እርዳታ መስጠት ያስፈልጋል።
ታንቴ ቮልቴ ጓርዲያሞ ለ ቴሌ ጆርናሊ la copertina dei giornali, le tragedie, no? Ma guarda, in quel paese i bambini non hanno da mangiare.
አብዛኛውን ጊዜ የዜና ዝግጅቶችን በቴሌቪዥን መስኮት እንመለከታለን ወይንም ጋዜጦችን እያገላበጥን እናነባለን። በስደቶችና በተለያዩ ችግሮች የተዘፈቁ ሰዎች ሁኔታ እንከታተላለን። ነገር ግን እርስ በርሳችን ተመልከት፣ በዛች ሀገር ያሉ ሕፃናት ምግብ የላቸውም እኮ፣ በሌላው አገር ደግሞ ህፃናት ለወታደርነት ይቀጥራሉ፣ በሌላውም ሴቶችን እንደ ባሪያ ያደርጋሉ ወዘተ እያልን በሩቅ እናወራለን። ቴሌቪዥን ሌላ ዝግጅት ሲጀምር ወይንም ካንዱ የጋዜጣ ገጽ ወደ ሌላው ስንሸጋገር ሁሉ ይረሳል። ይህ የክርስቲያን ተግባር አይደለም።
La domanda che io farei guardando esto a tutti, anche a me. Io sono capace di avere compassione, di pregare.
አሁን ልጠይቃችሁ የምፈልገው ሁላችንን እኔንም ሳይቀር የሚመለከት ጥያቄ ነው። እኔ ርህራሄ ሊኖረኝ ይችላልን? ለመጸለይስ ይችላልሁን? እነኚህን ሁኔታዎች በመገናኛ ብዙሃን እስከ ቤቱ ሲደርሱና ስንመለከታቸው ሆዴን ያባባሉ? ልቤን ሲያንቀሳቅሳሉ ወይ? የሰዎቹ ሁኔታ ያባባል ወይም ሀዘን ይሰማኛል ወይ? ወይንስ ምስኪን ቢዝምላለሁ? ለነዚህ ሰዎች ትንሽ ሀዘንም ይሁን ተሰምቶን በርህራሄ ጌታ ሆይ ቢያንስ እንድንራራላቸው በጸሎት እንድናስባቸው ጸጋህን ስጠኝ ብለን እንጸልይ። ስለዚህ ሌላ ነገር እንኳን ለማድረግ የማንችል ከሆን ቢያንስ በጸሎት ለማማለድ እንደምንችል አምነንና አውቀን የክርስትና ስራችን ለመስራት በስቃይ የሚገኙ ሰዎችን ለመርዳት ለእያንዳንዱ ህብረተሰብ፣ ለእያንዳንዱ የቤተሰብ ህይወትና የሥራ ኑሮ፣ በአጠቃላይ ለእያንዳንዱ ዕለታዊ ኑሮ ክብራቸው ተመልሶ እስኪሰጣቸው ድረስ ስለ ሁሉ ለመጸለይ እንሞክር ሲሉ ስብከታቸውን ደምድመዋል።